ይህ የአሜሪካ ድምፅ ነው። በ22 በ31 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በሰሜን ሸዋ ዞን በድሮን ጥቃት ሰዎች መገደላቸውን ነዋሪዎች ተናገሩ።
የአንድ ቤተሰብ የአክስቴ ልጆች ናቸው። እህትና ወንድም የነበሩ በወንድምየው ወገን 7 ልጆች ነበሩ። አንድ ላይ እስከነ ሚስቱ እስከነሱ ሰውየው እስከነ ባለቤቱ አቶ ምሳ ይባላል።
የተመጠናለ እዚያ ብዙ ተዘርሩ አገኝታ አነሳል። እኔ እንግዲህ 15 ምናምን ነው ያየሁት፣ ግን ሌሎች ግን ከያ በላይ ነው ምናምን ይላሉ። እንግዲህ ሁሉም ወደ ዘመዱ ሲሄድ እኔ ባይን ያየሁት ይህንን ነው።
የአካባቢውን ነዋሪዎች ነው የሰማችሁት። ይህንና ሌሎችንም የአገር ውስጥና የውጭ አገር ዘገባዎች ይዘን መጥተናል። ረቡዕ የካቲት 13 2016 ዓ ም ክብራትና ክብራን ሳስተናግዳቸው የማምሻው እንግዲህ ወልዴ ነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚያቀናብርልን ንጉሡ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ። ስርጭቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን ወደ ዓለም ዜናው እናመራለን።
ጤና ይስጥልን፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሶማሊያ ካቢኔና የፓርላማ አባላት ከቱርክ ጋር ለተፈጸመ የመከላከያ ስምምነት ዛሬ ረቡዕ ይሁንታቸውን ሰጥተዋል። ሶማሊያ እንደ ራሷ ግዛት የምትቆጥራት ራስ ገዟ ሶማሌላንድና ኢትዮጵያ ከአንድ ወር በፊት የባህር በርን በተመለከተ የፈረሙትን የመግባቢያ ስምምነት ተከትሎ ሶማሊያና ኢትዮጵያ ውዝግብ ውስጥ ቆይተዋል። የአስር ዓመታት ተፈጻሚነት ዕድሜ አለው በተባለው ስምምነት ቱርክ የሶማሊያን የባህር ድንበር ለመከላከል እገዛ እንደምታደርግና የባህር ኃይሏን እንደገና እንደምትገነባላት ከፓርላማው ስብሰባ በኋላ ለዜና ሰዎች የተናገሩት የሶማሊያው ፕሬዚዳንት ሐሰን ሼህ መሐመድ አስታውቀዋል። ዛሬ ለፓርላማው የቀረበው ስምምነት በሶማሊያና በቱርክ መካከል ስለሚኖር የባህር በር ላይ የመከላከያ ኃይልና ኢኮኖሚን የተመለከተ እንጂ ከሌላ አገር ጋር ጥላቻንም ሆነ ሽኩቻ ለመፍጠር ያለም አይደለም ሲሉ ተደምጠዋል ፕሬዚደንቱ። የባህር በር የሌላት ኢትዮጵያ ለወደብና ለባህር ኃይሏ የሚውል ስፍራ እንድታገኝ የሚያስችል ነው የተባለው የመግባቢያ ስምምነት በያዝነው የፈረንጆቹ ዓመት የመጀመሪያ ቀን ከሶማሌላንድ ጋር መፈራረማቸውን ተከትሎ ሶማሊያ አጥብቃ ተቃውሞዋን ስትገልጽ ቆይታለች። ሶማሊያ አቋሟን ግልጽ አድርጋለች። የሶማሊያ ሉዓላዊነትና የግዛት አንድነት ለድርድር የሚቀርብ ጉዳይ አይደለም። የዛሬው ታሪካዊ ስምምነትም በዚህ መሰረት የተፈጸመ ነው ሲሉ የሶማሊያው መከላከያ ሚኒስትር አብዲ ፋታህ ቃሲም መናገራቸውን የኤፍፒ ዘገባ አመልክቷል። የሶማሊያን የባህር ጠረፍ ለመከላከል ቱርክ ተመራጭ ናት ሲሉ አክለዋል ሚኒስትሩ። የኔቶ አባል የሆነችው ቱርክ ከሶማሊያ ጋር የቅርብ ግንኙነት ያላት ሲሆን በተለይም በግንባታ፣ በትምህርትና ጤና ዘርፎች እንዲሁም በወታደራዊ መስክ ትብብር እንደምታደርግ ታውቋል። ቱርክ በውጭ ሀገር ያላት ትልቁ የወታደራዊ መሰረትና ማሰልጠኛ በሶማሊያ እንደሚገኝ እንዲሁም 5000 የሚሆኑ የሶማሊያ መከላከያ ሰራዊት አባላትን ማሰልጠኗን የቱርክ መገናኛ ብዙሃን ዘግበዋል። የሰለጠኑት ወታደሮች በዚህ ዓመት መጨረሻ ተልኳቸው የሚያከትመውን የአፍሪካ ሕብረት ሰላም አስከባሪ ኃይሎችን ከሚተኩት ውስጥ እንደሆነም ተነግረዋል። የጸጥታው ምክር ቤት በኮንጎ አለመረጋጋት በማባባስ 6 ሰዎች ላይ ማዕቀብ ጣለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዚህ ዓመት ግጭት እየጨመረ በሄደባት ኮንጎ ውስጥ አለመረጋጋትን የሚያባብሱ እንቅስቃሴዎችን በማካሄድና የሰብአዊ ቀውሱን በማባባስ አስተዋጽኦ አድርገዋል ባላቸው 6 ግለሰቦች ላይ ማዕቀብ እንዲጣል ወስኗል። በዚህ ዙሪያ ማይክል ብራውን ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በዲሞክራቲክ ሪፐብሊክ ኮንጎ አለመረጋጋት በመፍጠር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀብ የጣለባቸው ግለሰቦች የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች ጀነራል፣ የተባበሩት ዲሞክራሲያዊ ኃይሎች የተሰኘው የዩጋንዳ ታጣቂ ቡድን 2 ከፍተኛ መሪዎች፣ በሩዋንዳ የሚደገፈው የኤም 23 ታጣቂ ቡድን ቃል አቀባይ፣ የህዝቦች ብሔራዊ ጥምረት ለኮንጎ ሉዓላዊነት የተሰኘው ቡድን መሪና ትዊርዋኔ ሆ የተሰኘው የኮንጎ ታጣቂ ቡድን ኮማንደር ናቸው። ማዕቀቡ የተጣለው ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ ሲሆን ሩዋንዳም በኮንጎ ውስጥ የተፈጠረውን ግጭት እያባባሰች እንደሆነ በተባበሩት መንግስታት ድርጅት የአሜሪካ ልዩ መልእክተኛ ሮበርት ውድ ተናግረዋል።
ሩዋንዳ must end its support to M23.
ሩዋንዳ ለM23 የምትሰጠውን ድጋፍ ማቆም አለባት። በተጨማሪም የሩዋንዳ ኃይሎች ከኮንጎ ግዛት ማስወጣትና የመንግስታቱ ድርጅት ኮንጎን ለማረጋጋት ባቋቋመው የተልእኮ ቡድን ወይንም ሙንስኮ ላይ ሆን ተብሎ መተኮሱን በታማኝ ሪፖርት የተረጋገጠውን ማንኛውንም ከመሬት ወደ ሰማይ ተወንጫፊ የሚሳኤል ስርዓት ባስቸኳይ ማስወገድ አለባት።
ውዳክለው ዓለም አቀፉ ማህበረሰብ በምስራቅ ኮንጎ ያለውን ጦርነት ለማስቆምና በኮንጎና በሩዋንዳ መካከል ያለውን ውጥረት ለማርገብ አፋጣኝ እርምጃ እንዲወስድ አሳስበዋል። በኮንጎ የተባባሰ ለሄደው አለመረጋጋት ኮንጎና ሩዋንዳ እርስ በርስ ይወነጃጀላሉ። የተባበሩት መንግስታት ድርጅት ማክሰኞ ዕለት በግጭቱ ምክንያት ለሰብአዊ ቀውስ ተጋላጭ የሆኑ 9 ሚሊዮን ሰዎችን ለመርዳት 2.6 ቢሊዮን ዶላር የጠየቀ ሲሆን በኮንጎ በአጠቃላይ 25 ሚሊዮን ሰዎች እርዳታ ጠባቂ ናቸው። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዓለም አቀፉ ፍርድ ቤት እስራኤል ከያዘቻቸውና ፍልስጤማውያን የራሳችን ናቸው ከሚሏቸው ግዛቶች እንድትወጣ የሚጠይቅ የህግ አስተያየት እንዳያቀርብ ዩናይትድ ስቴትስ አሳሰበች። ዩናይትድ ስቴትስ ዛሬ ረቡዕ ባሰማችው ተቃውሞ ፍርድ ቤቱ እስራኤል ያላንዳች ቅድመ ሁኔታ በአስቸኳይ መውጣት አለባት የሚል የህግ አስተያየት መሰጠት የለበትም ብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ተጠባባቂ የህግ አማካሪ ሪቻርድ ቪሴክ 15 ዳኞች የተሰየሙበት ዓለም አቀፉ የፍትህ ፍርድ ቤት በአንድ ወገን ድርጊት ላይ ያተኮሩ ጥያቄዎችን ብቻ መሰረት ባደረጉ የህግ አስተያየቶች ለአስርት ዓመታት የዘለቀውን የእስራኤልና የፍልስጤም ግጭት ለመፍታት መሞከር የለበትም ብለዋል። ፍርድ ቤቱ እስራኤል በያዘቻቸው ግዛቶች የምትከተላቸውን ፖሊሲዎች ህጋዊነት በሚመለከት አሳሪ ያልሆነ የውሳኔ አስተያየቱን እንዲሰጥ በመንግስታቱ ድርጅት ጠቅላላ ጉባኤ የቀረበለትን ጥያቄ ከትናንት በስቲያ ጀምሮ እየተመለከተ ነው። ከቪሴክ ቀደም ብለው የኮሎምቢያ፣ ኩባና ግብጽ ተወካዮች የእስራኤልን ፖሊሲ ተቃውመዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እስራኤል በዋና ከተማዬ ደማስቆ የሚገኝ አንድ የመኖሪያ ቤት ህንጻ ላይ የአየር ጥቃት ፈጽማለች ስትል ሶሪያ አስታወቀች። የሶሪያ መንግስት መገናኛ ብዙሃን ዛሬ ረቡዕ ባወጡት ዘገባ ጥቃቱ የተፈጸመው ከፋርስ ሶሴህ በተባለ የጸጥታና የወታደራዊ ተቋማት ዋና ጽህፈት ቤቶች የሚገኙበት አካባቢ ነው ብለዋል። ከቅርብ ዓመታት ወዲህ ሶሪያ ላይ በርካታ የአየር ድብደባዎችን ሲያካሂድ የነበረው የእስራኤል ጦር ስለደረሰው ጥቃት ምንም አይነት መግለጫ አልሰጠም። ጥቃቶች አደረሰች መባሏን ብዙ ጊዜ የማትቀበለው እስራኤል ሶሪያ ውስጥ የምትወስደው እርምጃ ግን በኢራን የሚደገፉ ኃይሎች ላይ ያነጣጠረ መሆኑን ተናግራለች። ባለፈው ዓመት የካቲት ወር ውስጥም ተመሳሳይ የአየር ድብደባ በዚሁ ዛሬ ጥቃት በተፈጸመበት አካባቢ የተካሄደ ሲሆን በርካታ የኢራን ወታደራዊ ባለሙያዎችን ተገለዋል። በአንዳንድ የአውሮፓ ህብረት አባል አገራት ያሉ ገበሬዎች ከማክሰኞ አመሻሽ አንስቶ በተቃውሞ ላይ ይገኛሉ። በተለይም በስፔንና በግሪክ በዛሬው ዕለት እጅግ ብዙ ገበሬዎች የተቃውሞ ሰልፍ አካሂደዋል። ገበሬዎቹ በአውሮፓ እየጨመረ በመጣው የኃይል አቅርቦት ዋጋ ንረት፣ ለአየር ንብረት ለውጥን ለመከላከል ተብለው የተጣሉ ህጎችን እና ከውጭ አገራት የሚገቡ ርካሽ ምግቦችን ተቃውመዋል። ኤደን ገረመው የአሶሺየትድ ፕሬስ እና የአንቲ ካረፋስን ዘገባ እንደሚከተለው አሰናድተዋለች።
በስፔን በመቶዎች የሚቆጠሩ ገበሬዎች ትራክተራቸውን ይዘው ወደ ዋና ከተማዋ ማድሪድ እምብርት ያቀኑ ሲሆን በተመሳሳይ በሺዎች የሚቆጠሩ የግሪክ ገበሬዎችም ማክሰኞ ዕለት ማምሻውን ወደ አቴንስ በመሄድ ዛሬ ረቡዕ ጠዋት ፓርላማው ደጅ ፊት ለፊት ተቃውሟቸውን አሰምተዋል። በዚህ የገበሬዎች ተቃውሞ የተነሳም የአቴንስ ከተማ እንቅስቃሴ ተስተጓጉሎ ውሏል። የግሪክ ፖሊስ በቅርብ ዓመታት ታይቶ በማይታወቅ መልኩ 6000 ገበሬዎችና 200 ትራክተሮች በተቃውሞ ሰልፉ ላይ ተሳትፈዋል ሲል አስታውቋል። በአውሮፓ የዋጋ ንረትን ተከትሎ የመጣው የገበሬዎቹ ቁጣም በ27 የአውሮፓ ህብረት አባል ሀገራቶች ባሉ ገበሬዎች ዘንድ ባለፉት ጥቂት ወራት እያየለ የመጣ ጉዳይ መሆኑ ተገልጿል። ገበሬዎቹ ከሌሎች የዓለም ክፍሎች በተለየ መልኩ ለአካባቢ ጥበቃ ተብለው የሚወጡ ህጎች የገበያ ተወዳዳሪነታቸውን እየጎዳባቸው በመሆኑ ነው ለአመጽ የተነሳሱት። በአቴንስ ለተቃውሞ የወጡት ገበሬዎች በከፍተኛ ድምጽ የታጀቡ መፈክሮችን ያሰሙ ሲሆን ተቀጣጣይ ነገሮችን ይዘው ታይተዋል። በተጨማሪም መኪኖቻቸው ላይ ለቀብር ስነስርዓት የሚደረጉ የመታሰቢያ አበቦችና የሬሳ ሳጥኖችን በመጫን እየሞተ ያለው ንግዳችንን ይወክላል ብለዋል። ገበሬዎቹ የምርትና የኃይል አቅርቦት ዋጋ መናር እንዲሁም የአየር ንብረት ለውጥና ርካሽ የውጭ ሀገር ግዢ ምግቦች ግብርናችንን እየጎዳ ነው ሲሉ ተናግረዋል። ምንም እንኳን መንግስት ለገበሬዎቹ በሚደረግ የኃይል አቅርቦት ዋጋ ላይ የግብር ቅናሽ እንደሚያደርግና የናፍጣን ድጎማ እንደሚያስቀጥል ቢያስታውቅም ገበሬዎቹ ግን በቂ አይደለም በማለት ተቃውሟቸውን ቀጥለዋል። ተመሳሳይ ጥያቄዎችና ጫናዎች በፈረንሳይም እየተነሱ መሆናቸው የታወቀ ሲሆን የፈረንሳይ ባለስልጣናት በጉዳዩ ላይ ምላሽ ሰጥተዋል። የፈረንሳዩ ጠቅላይ ሚኒስትር ጋብሪኤል አታ መንግስታቸው የገበሬዎቹን ገቢ ለመጠበቅ የተሻለ ህግ እያረቀቀ ነው ብለዋል። ጠቅላይ ሚኒስትሩ አያይዘውም የገበሬዎቹን አቅም ለማሳደግ ከችርቻሮ ነጋዴዎችና ከሸማች ተቋማት ጋር እየሰራን ነው ብለዋል። የግሪክ ጠቅላይ ሚኒስትር ኪሪያኮስ ሚትሶታኪስ የገበሬዎቹን አመጽ ለማርገብ በኤሌክትሪክና በነዳጅ ዋጋ ላይ ትልቅ ቅናሽ እናደርጋለን በማለት ለገበሬዎቹ ቁጣ እውቅና ቢሰጡም ነገር ግን አስተዳደራቸው የበጀት እጥረት እንዳለበት በመግለጽ ተጨማሪ ድጎማ ማድረግ እንደማይችል በማስታወቁ የገበሬዎቹ ቁጣ አይሎ ቀጥሏል። ገበሬዎቹ ታዲያ የጠየቁት ሳይፈጸም ከፓርላማው ደጅ ላይ ንቅንቅ እንደማይሉም ጨምረው አስታውቋል። ለአንቲ ካርሳቫና ለኤፒ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመጨረሻም በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ልዩ ቃናን ካስተዋወቁ የ1960ዎቹና 70ዎቹ አይረሴ ዘመኞች መካከል አንዱ ድምፃዊ ጌታቸው ካሳ ከዚህ ዓለም በሞት ተለየ። ጌታቸው ተወልዶ ባደገበት አዲስ አበባ ያረፈው የካቲት 12 ሌሊት መሆኑ የተነገረ ሲሆን በህመም መሰንበቱም ታውቋል። ሀብታሙ ስዩም የጌታቸው ካሳን የሙዚቃ ዓለም ጉዞ ባጭሩ ቃኝቶታል።
በጣሊያንኛና እንግሊዝኛ ዜማዎች ያዳጊነት ዘመን ልብና አእምሮው ለሙዚቃ እንደተነሳ ጌታቸው ካሳ ተናግሯል። ሆኖም የሙዚቃ ዝንባሌውን ቤተሰቦቹ አልደግፉለትም። ጌታቸው የአባቱን ስም ለመለወጥ እስከ መገደድ ደርሷል። የሙዚቃ ፍቅሩ ከቤተሰብ ያቃቃረው ጌታቸው ታዲያ ባቀናባቸው ድሬዳዋና ሐረር ከተሞች ሰጎን ኦርኬስትራን ከመሰሉ የዜማ ቡድኖች ጋር በመስራት የድምፃዊነት ክህሎቱን አጉልብቷል። ጌታቸው ወደ አዲስ አበባ ከተመለሰ በኋላ የሙዚቃ አድማሱን በተደራጀ ሁኔታ ያሰፋው በ1960ዎቹ ጣን ባንድ ጋር ባደረገው ጥምረት ነው። በይቀጥላልም በዘመኑ እውቅ ከነበሩት ሸበሌ ባንድና ዋልያስ ባንድ ጋር ለመስራት ችሏል። የውቤ በረሃ ድምቀት በነበረው ፓትሪስ ልሙምባ የምሽት ክበብና ሶምበሪኖ ክለብ ተናፋቂ የዘመኑ ድምፃውያን መካከል አንዱ ጌታቸው ካሳ ነበረ። በ1970ዎቹ አመሃ ሸቴን ከመሰሉ የሙዚቃ አሳታሚዎች ጋር ወዳጅነት የፈጠረው ጌታቸው በአመሃ ከሊፋና ፊሊፕስ ድርጅቶች አማካኝነት 5 ነጠላ ዜማዎችና ሸክላዎችን ለአድማጮች አድርሷል። በ1973 ወደ ዩናይትድ ስቴትስ ለስራ ያቀናው እውቁ ድምፃዊ በስደት ሕይወት ውስጥ ለ27 ዓመታት ቆይተዋል። በእነዚህ ዓመታት ውስጥ በአሜሪካ በሚገኙ የተለያዩ ትውልድ ኢትዮጵያውያን መድረኮችና የመዝናኛ ስፍራዎች ውስጥ በተናጠልና ከሌሎች ድምፃውያን ጋር ስራዎቹን አቅርበዋል። ወደሚወዳት ሀገሩ ኢትዮጵያ ማንነቱን እንደጠበቀ የተመለሰው ጌታቸው በቀጣይ ዓመታት በተለያዩ መድረኮች ላይ ዘመን ተሻጋሪ የሙዚቃ ስራዎቹን አቀንቅኗል። ጌታቸው የከረመ ፍቅርንና ብርቱካን ነሽ ሎሚ በሚሉ ዜማዎች የአፍቃሪያንን ህመም አስታሟል። ሀገሬ ትዝታሽና አዲስ አበባ በሚሉ ዜማዎች ደግሞ የአገር ፍቅር ናፍቆትን ከጀግና ኢትዮጵያውያን መታሰቢያ ጋር አሰናኝቶ አቅርበዋል። እመኛለሁ የሚለውን የመሰሉ ዜማዎች ደግሞ ኑሮን ከብልሃቱ ማስማማት ላቃታቸው የመንፈስ አጋርነቱን አሳይቷል። ጌታቸው በልዩ ቃናውና ለሀዩ ብቻ ሳይሆን በመድረክ ውዝዋዜውና ያዘፋፈን ስልቱ የራሱን አሻራ በኢትዮጵያ የሙዚቃ መድረክ መፍጠር የቻለ ቄንጠኛ ድምፃዊ እንደሆነም ይነገርለታል። ከቅርብ ዓመታት ወዲህ በህመም ውስጥ ስለመቆየቱ የተነገረለት አንጋፋው ድምፃዊ በየካቲት 12 ሆስፒታል በሕክምና ሲረዳ ቆይቶ ትናንት የካቲት 12 ቀን 2016 ዓ.ም ሌሊት በ79 ዓመቱ ከዚህ ዓለም በሞት መለየቱ ታውቋል። የቀብር ሥነ ሥርዓቱም የፊታችን አርብ እንደሚፈጸም ተነግሯል። አንጋፋው ድምፃዊ ጌታቸው ካሳ የአንድ ሴት ልጅ አባት ነው።
ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ክፍለ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ንጉሶ ታምሬ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን ለምሽቱ ወዳዘጋጀ ነው አብይ ርዕስ እናልፋለን። በሰሜን ሸዋ ዞን በድሮን ጥቃት ሰዎች መገደላቸውን ነዋሪዎች ተናገሩ ይላል የአብይ ርዕሱ ዘገባ። በአማራ ክልል ሰሜን ሸዋ ዞን በአንድ ተሽከርካሪ ላይ ተፈጽሟል በተባለ የድሮን ጥቃት ብዙ ሰዎች እንደተገደሉ የአካባቢው ነዋሪዎች ተናግረዋል። ከሟቾቹ ውስጥ የቤተሰቦቻቸው አባላት እንደሚገኙበት የገለጸው መረጃውን የሰጡን የአካባቢው ነዋሪዎች የአየር ጥቃቱ የተፈጸመው ልጃቸውን ክርስትና አስነስተው ወደ ቤት እየተመለሱ በነበሩ ቤተሰቦችና እነርሱም ባጀቧቸው ወዳጅ ጎረቤቶች ላይ እንደሆነ አስረድተዋል። የፌዴራሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በጉዳዩ ላይ ምላሽ እንዲሰጡን ስልክ ብንደውልም አላገኘናቸውም። ነዋሪዎቹን በስልክ ያነጋገረው አስማማው አየነው ዝርዝር ዘገባውን ይዟል።
በአማራ ክልል ሰሜን ሸዋ ዞን ሞጃና ወደራ ወረዳ ሰኞ የካቲት 11 2016 ዓ.ም አይሱዚ በተባለ የጭነት ተሽከርካሪ ላይ ተፈጸመ በተባለ የድሮን ጥቃት ከ30 በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። በጭነት ተሽከርካሪ ውስጥ የነበሩት አብዛኞቹ ተሳፋሪዎች ቤተ ክርስቲያን ልጅ አስጠምቀው ወደ መኖሪያ ቤታቸው በመመለስ ላይ የነበሩ ወዳጅ ዘመዶች መሆናቸውን፣ ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ አንድ የአካባቢው ነዋሪ በስልክ ነግረውናል።
ብዙሀኑ ጥቃት የደረሰው የኔ ዘመዶች ላይ ነበር። እንግዲህ ሲጓዙ የነበሩት ያው ሳሲት ከተማ ላይ ክርስትና ውለው ከዚያው ከሳሲት ከሰላ ድንጋይ ወደ ሳሲት ጦርነት እየቀረበ ሲመጣ እዚያ ክርስትና ላይ ስለነበሩ ሙሉ ቤተሰብ ያው የነበራቸውን የራሳቸውን ተሽከርካሪ ተጠቅመው ወደ ታች ወደ ትውልድ አካባቢያቸው ላይ በመጓዝ ላይ በነበሩ የክርስትና ታዳሚዎች ላይ ነው ጥቃቱ የተፈጸመው። ከአርባ በላይ ሰዎች አሉ ነው እላው ላይ የነበሩት። ያው ግጭቱ ጦርነቱ ከባድ ስለነበረ ያንን በመሸሽ ላይ የነበሩ ሰዎችንም በመንገድ ላይ እያሳፈረ ስለሄደ መኪናው አሁን የኔ ቤተሰቦች የነበሩት የአንድ ቤተሰብ የአክስቴ ልጆች ናቸው። እህትና ወንድም የነበሩ በወንድምየው ወገን 7 ልጆች ነበሩ። አንድ ላይ እስከነ ሚስቱ እስከነሱ ሰውየው እስከነ ባለቤቱ አቶ ምሻ ይባላል። እህቱ ደግሞ ሸዋለፋ ትባላለች። እሷ እስከ ልጇ ነበረች። አጠቃላይ 6 ቤተሰብ በአንድ ላይ ከአንድ ወገን ያለቁት። ከአንድ ፊት ደግሞ ያው የአባቴ ወገን የሚዘመዱኝ አክስቶች የነበሩ እሱ ደግሞ ቄስ ንጉሴ ይባላል። ቄስ ንጉሴ እስከነ ባለቤቱ ነው። በአጠቃላይ ወደ 8 ቤተሰብ እና ክርስትና እንሺ የነበረው የባልየው ወንድም የነበረ ዘየደ ይባላል። እስከነ ሹፌሩ ሹፌሩ ዘየደ፣ ጎረቤታቸው አቶ ማሙዬ ይባላል። አጠቃላይ እነኚህ የኔ የስጋ ዘመዶች ያጎቴና ያክስቴ ልጆች ናቸው። ሁሉም አልቀዋል።
ማንነታቸው ሳይለይ የተቀበሩ እንዳሉና ወደ አካባቢው የጤና ተቋማት ከተወሰዱ በኋላ ሕይወታቸው ያለፈ እንዳሉም አክለው ተናግረዋል። በአያቱ እቅፍ ላይ የነበረው ክርስትና የተነሳው ሕፃን ከጥቃት መትረፉንና ወላጆቹ ግን ሕይወታቸው ማለፉን እኛ አስተያየት ሰጪ ገልጸዋል። በተጨማሪም መውረጃቸው ላይ ደርሰው ከተሽከርካሪ እየወረዱ የነበሩ ሰዎች መትረፋቸውንም ጠቁመዋል።
ያው ቦታው የደረሰበት ያው በእርግጥ ከጦርነቱ ቀጣና 15 ኪሎ ሜትር በላይ ርቀት አለው። እዚያ ላይ ይደርሳል ተብሎ እሱም አልገመቱም። እነሱ ያው እነሱ በርቀት መሄዳቸውን ከዚያ ከእርስ በርሱ አፈሙዙ ጥቃት መሸሻቸውን ነው እንጂ እንዲህ የድሮን ጥቃት ይደርስብናል ብለው በፍጹም አላሰቡም። መንገዱ ያው መስቀለኛ መንገድ ነው። እዚያ ላይ መኪናው ቆሞ ያወርድበት የነበረው ወደ 4 አቅጣጫ የሚያስኬድ ነው። ወደ ቀኝ፣ ወደ ፈላ፣ ወደ ግራ እነሱ ይጓዙበት የነበረው ወደ ኩሬ፣ ወደ ኋላ ወደ ፊትለፊት ደግሞ ወደ ጋውና ወደ ኋላ ወደ ሳሲት የሚያስገድ መስቀለኛ መንገድ ላይ ስለነበረ ያው በህይወት የተረፉትን ሰዎች እዚያ መድረሻ ቦታቸው ላይ ደርሰው ከመኪና የወረዱ ናቸው። እና ያው ጥቃት ሲደርስ በግራ ወገን ነው በጣም እንትን ያለው የተመታው። በቀኝ ወገን የነበረው ክርስትና የተነሳውን ህፃን ልጅ ታቅፋ የነበረች የህፃን አያት እስከነ ህፃኑ መትረፍ ችለዋል።
በተመሳሳይ ምክንያት የደህንነት ስጋት ስላለባቸው ስማቸው እንዳንጠቅስ የጠየቁ ሌላ አስተያየት ሰጪ ቦታው ላይ የደረሱት ድርጊቱ ከተፈጸመ በኋላ መሆኑን ገልጸው የሟቾቹን አስከሬን ከሌሎች የአካባቢ ነዋሪዎች ጋር በመሆን መሰብሰባቸውን ተናግረዋል። የሟቾቹን ማንነት መለየት እስከማይቻል ድረስ በአሰቃቂ ሁኔታ መገደላቸውንም ገልጸዋል።
ቀን 11 ነው። ያው የአንድ ዕለት ነው። ያው ከ6 እስከ 8 ሰዓት ተኩል ምናምን ነው የተነሳው። ያው ብዙ ህዝብ አልቋል።
የሰማነውማ ያው እንግዲህ ድምፅ ጮኸ፣ በጣም አድርጎ ድምፅ ጮኸ። ሲጮኸ ልክ እንደ ቀስተ ደመና ወረ ወደ ላይ ተነሳ። ሲነሳ ምን ተአምር ብለን እያየን ያው ቀበሌ ላይ ቀበሌው አንድ ነው፣ በላ ትባላለች ቀበሌው። ከዚያ ወጣ ብሎ ግንጣያው ላይ ነው ስንየው እንደ ቀስተ ደመና ቆመ። ከዚያ ወደ ስንኬድ ያው በቃ እንደዚያ ተከስቶ አገኘ። የተመሳማለ እዚያ በሙሉ ተዘርሮ አገኝ አነሳል።
እኔ እንግዲህ 15 ምናምን ነው ያየሁት፣ ግን ሌሎች ግን ከያ በላይ ነው ምናምን ይላሉ። እንግዲህ ሁሉም ወደ ዘመዱ ሲሄድ እኔ በአይኔ ያየሁት ያንን ነው። ከዚያ ስንደርስ ያው እንደዚሁ በሙሉ እንዳለ እግራቸው የተወረጠ ሆቶ እዚያ ጋር አርፎ በቃ ደግሞ ግማሾቹ ያው የዳኑ እንደዚያ ነው እንግዲህ ያገኘ ነው። ከዚያም አንስተን ወደ እየሀገራቸው ያው በዘመድ በአዝማዱ ያው ወደዚያ እየተለያየ ሄደ።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ምላሽ እንዲሰጡን ስልክ ብንደውልም አላገኘናቸውም። ይሁንና ከቀናት በፊት መራዊ ከተማ በሰላማዊ ሰዎች ላይ ተፈጽሟል የተባለውን ጥቃት በተመለከተ ጠይቀናቸው የኢትዮጵያ መንግስት ወታደሮች ሲቪሎችን ኢላማ ያደረገ እርምጃ እንደማይወስዱና ተፈጽሞ ከሆነም እንደሚጣራ ገልጸው ነበር። በተጨማሪ የተጎዱት ሰዎች ተወስደውበታል ወደ ተባለው የሕክምና ጣቢያ መረጃን ለማግኘት ያደረግነው ሙከራም ስልክ ስለማይሰራ ሊሳካ አልቻለም። ዘመዶቹ በድሮኑ ጥቃት እንደተገደሉበት የገለጸው አስተያየት ሰጪ ጥቃቱ በአካባቢ ማህበረሰብ ላይ ከፍተኛ መደናገጥ መፍጠሩን በመግለጽ መንግስትም አስተዳድረዋለሁ በሚለው ዜጎቹ ላይ እንዴት እንዲህ ያደርጋል ሲልም ይጠይቃል።
እኛ አካባቢ ያው ሰላም አካባቢ ስለነበረ እንዲህ በጦርነቱ ስለዚህ ስለ ዘመናዊ ስለ ድሮን ምናምን ግንዛቤ የለው ማህበረሰቡ። ለጊዜው መሸሹን ብሎ ቤተሰብ አንድ ላይ መሄዱን ተጠባብቆ መሄዱን ነው እንጂ አሁን ይሄ መኪናው የራሳቸው ስለነበረ ቤተሰቦች አንድ ላይ ነው። ስለዚህ ያው ለማህበረሰቡ ትጓዙ ጥንቃቄ አድርጉ፣ አንዳንድ ላይ እንትናት አትጓዙ። ትራንስፖርት መጠቀም በጣም ከባድ የሆነበት ሰዓት ነው። መንግስት ያው ህዝብን ለማስተዳደር እስከሆነ ድረስ የመረጠው ህዝብ ላይ እንዲህ አይነት ጥቃት መፈጸም በጣም ከአንድ መንግስት የማይጠበቅ ነው። ተዋጊና ተዋጊ ምንም አይነት ጉዳት ቢደርስ ሁለቱም አስቡበት ስለሆነ፣ ሰላማዊ ህዝብ ግን እንዲህ አይነት ጥቃት ሲደርስ መንግስት ኃላፊነት እንዲወስድ ያለውን ነገርም በቅርበት አይቶ የተፈጸመውን ጥቃት ቢመረምርልን የምንመለክታለን።
አስተያየት ሰጪዎቹ ጥቃቱ በደረሰበት ወቅት በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ሰላ ድንጋይ ተብሎ የሚጠሩ አካባቢ ጦርነት እንደነበረ ገልጸው አሁን መቆሙና ከፍተኛ ቁጥር ያለው የመከላከያ ሰራዊትም ወደ አካባቢ መግባቱን ተናግረዋል። በድሮን ጥቃቱ ህይወታቸው ያለፉ ነዋሪዎችም ስርዓተ ቀብር መፈጸሙንም ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ገልጸዋል። በአማራ ክልል በፌዴራል መንግስትና በፋኖ ታጣቂዎች መካከል ባለው የተኩስ ልውውጥ ሰላማዊ ሰዎች መገደላቸውን ነዋሪዎችንና የሰብአዊ መብቶች ጥሰት ተከራካሪ ድርጅቶችን ጠቅሰን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በጥቅምት ወር ባወጣው መግለጫ በድሮን ጥቃቶች ንጹሐን ዜጎች እየተገደሉ መሆኑን አስታውቆ ለጦርነቱም ፖለቲካዊ መፍትሄ እንዲበጅለት ጠይቆ ነበር። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው የነውን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በመንግስትና በፋኖ መካከል ንግግር እንዲደረግ ከኦሮሞ ነጻነት ሰራዊት ጋር የተጀመረው ንግግር ደግሞ እንዲቀጥል ዩናይትድ ስቴትስ ለጠቅላይ ሚኒስትር አብይ ጥያቄ ማቅረቧን አስታወቀች። ዩናይትድ ስቴትስ በመንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረውን ንግግር እንዲቀጥል ሁኔታዎችን ለማመቻቸት ዝግጁ መሆኗንም የአገሪቱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር ተናግረዋል። ባለፈው ሳምንት በኢትዮጵያ ቆይታ ያደረጉት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊ ፊ እና አምባሳደር ማይክ ሀመር ዛሬ በበይነ መረብ ጋዜጣዊ መግለጫ ሰጥተዋል። ኬኔዲ አባተ ጋዜጣዊ መግለጫውን ተከታትሎታል።
ባለፈው ሳምንት በኢትዮጵያና በሶማሊያ ጉብኝት ያደረጉት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊ ፊ እና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር በበይነመረብ ለጋዜጠኞች በሰጡት መግለጫ ስለ ቆይታቸው አብራርተዋል። በኢትዮጵያ በነበራቸው ቆይታ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ ባለስልጣናትና የተቋማት መሪዎች ጋር በኢትዮጵያ ያሉ ግጭቶች በውይይት እንዲፈቱ መነጋገራቸውን አምባሳደር ማይክ ሀመር ገልጸዋል። ዩናይትድ ስቴትስ በኦሮሚያ ክልል ያለው ግጭት እልባት እንዲያገኝ በመጫወት ላይ ያለችውን ሚና የገለጹት አምባሳደር ሀመር የአማራ ክልል ግጭትንም በሰላም ለመቋጨት ከፋኖ ጋር ንግግር እንዲጀመር ጥሪ መቅረቡን ተናግረዋል።
We were directly involved in a round of talks with the Oromo Liberation Army in Dar es Salaam last November.
ባለፈው ዳር ከኦሮሞ ነጻነት ሰራዊት ጋር በዳር es Salaam በተደረገው ውይይት ላይ በቀጥታ ተሳትፈናል። አሁንም ይህን ለመቀጠል ዝግጁ ነን። ግጭቱ በሰላም እንዲፈታ እንዴት መመቻቸት እንደሚቻል ለሁለቱም አካላት ሐሳብ አቅርበናል። ከፋኖ ጋር ንግግር እንዲደረግ አምባሳደር ማሲንጋ ለመንግስት ጥያቄ ማቀረቡንም እናውቃለን። ሰላምን ለማረጋጋት ያሉትን እድሎች በመጠቀም ጥረታችንን ለመቀጠል ዝግጁ ነን። በተደጋጋሚ እንዳልነው ለነዚህ ግጭቶች ወታደራዊ አማራጭ መፍትሄ አይሆንም። አሁንም ትኩረት መደረግ ያለበት ውይይት ላይ ነው።
ከጠቅላይ ሚኒስትር አብይ ጋር በነበረው ውይይት ላይም ይሄው የሰላም አማራጭ ጥያቄ መነሳቱን የገለጹት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ጠቅላይ ሚኒስትሩ አዎንታዊ ምላሽ እንደሰጧቸው ተናግረዋል።
The Prime Minister says that he is committed to peaceful resolution of the challenges.
ኢትዮጵያ በአሁን ወቅት በአማራና በኦሮሚያ ክልሎች ያጋጠሟትን ፈተናዎች በሰላም ለመፍታት ቁርጠኛ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። በዚህ ቁርጠኝነታቸው እንዲቀጥሉ እናበረታታለን። በታጣቂዎች ለሚፈጸሙ ጥቃቶች የጸጥታ ኃይሎች ስለሚወስዱ እርምጃ አሳሳቢነት ገልጸናል። የጸጥታ ሁኔታ ፈታኝ መሆኑን ብንረዳም የሲቪሎችን መብት ለመጠበቅ ተጨማሪ ጥሪ ያስፈልጋል።
አምባሳደር ማይካመርም እንዲሁ በአማራና በኦሮሚያ ያለው የሰብአዊ መብት ሁኔታ እጅግ አሳሳቢ መሆኑን በውይይቶቹ ወቅት ማንሳታቸውንና የሰብአዊ መብት ጥሰት ፈጻሚዎችም ተጠያቂ እንዲሆኑ ጥሪ ማቅረባቸውን ገልጸዋል። የዚህ መንስኤ የሆኑት ግጭቶች በሰላም እንዲፈቱ ከኦሮሞ ነጻነት ሰራዊት ጋር የተጀመረው ድርድር እንዲቀጥል ሁኔታዎችን ለማመቻቸት ከፋኖ ጋር ሊደረግ በሚችል ንግግርም ላይ ለመሳተፍ ሀገራቸው ዝግጁ መሆኗንም ከኢትዮጵያ ባለስልጣናት ጋር በተደረገው ውይይት ላይ ማንሳታቸውን ጠቅሰዋል።
And in all those meetings we expressed our willingness to facilitate dialogue.
በነዚህ ስብሰባዎች ላይ ከኦሮሞ ነጻነት ሰራዊት ጋር ውይይት ለማመቻቸት እንዲሁም የቀጠሉትን ግጭቶች በሰላም ለመፍታት ከአማራ ፋኖ ጋር ሊደረግ በሚችል ንግግር ላይ ለመሳተፍ ፍላጎት እንዳለን ገልጸናል። ምክንያቱም ወታደራዊ መፍትሄ የለም። የኢትዮጵያ መንግስት ለውይይቱ ዝግጁ እንዲሆን መግለጹን እናደንቃለን።
መንግስት ለውይይት ዝግጁ መሆኑን ከዚህ ቀደምም በተደጋጋሚ መግለጹ ይታወቃል። በኦሮሚያ ክልል ከሚንቀሳቀሰው አማጺ የኦሮሞ ነጻነት ሰራዊት ጋር በታንዛኒያ በሁለት ዙር ድርድሮች ቢደረጉም ውጤት ማምጣት ግን አልቻሉም። በሌላ በኩል በአማራ ክልል ያለውን ግጭት በድርድር ለመፍታት እስካሁን በይፋ የታየ እርምጃ የለም። በዛሬው የበይነመረብ መግለጫ ላይም መንግስት ለሰላማዊ ንግግር ዝግጁ መሆኑ ቢገለጽም የተቋረጠው የመንግስትና የኦሮሞ ነጻነት ሰራዊት ንግግር መቼ ሊቀጥል እንደሚችል እንዲሁም በፋኖና በመንግስት መካከል ንግግር ይጀመር እንደሆነ አምባሳደር ማይካመርም ሆኑ የአፍሪካ ጉዳዮች ረዳት ሚኒስትሩ አሞሊፊ በግልጽ ያሉት ነገር የለም። በተያያዘ የሁለት አመታቱን የሰሜን ኢትዮጵያ ደም አፋሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት በሙላት እንዲተገበር ዩናይትድ ስቴትስ ድጋፍ እንደምታደርግ የገለጹት አምባሳደር ሃመር የቀድሞ ተዋጊዎችን ወደ ቀድሞ ህይወታቸው ለመመለስ ለተጀመረው ስራ ዩናይትድ ስቴትስ $15 million ድጋፍ እንደምታደርግም ተናግረዋል። ይህ በእንዲህ እንዳለ በኢትዮጵያና በሶማሊያ መካከል ስለተፈጠረው ውጥረት ያነሱት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ሁለቱም አካላት ውጥረቱን እንዲያረግቡ መጠየቃቸውን አስረድተዋል። አለመግባባቱ በውይይት እንዲፈታ በሞቃዲሾ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ እንዲሁም በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውንም ገልጸዋል። ኢትዮጵያ ለንግግር ዝግጁ መሆኗን በተደጋጋሚ የገለጸች ሲሆን ሶማሊያ በበኩሏ በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ ውድቅ ካልሆነ አልነጋገርም ማለቷ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ ስርጭታችን በመቀጠል ላይ ነው። ለተፈናቃይ የደቻ ወረዳ አርሶ አደሮች ይዞታቸው እንዲመለስላቸው ኢሰመኮ አሳሰበ የሚለው ቀጣዩ ዘገባችን ነው። ከደቡብ ምዕራብ ኢትዮጵያ ክልል ከፋ ዞን ደቻ ወረዳ የተፈናቀሉ 267 አርሶ አደሮችና ቤተሰቦቻቸው በአሳሳቢ ችግር ውስጥ እንደሚገኙ ኢሰመኮ አስታውቋል። አርሶ አደሮቹ መሬታቸው እንደተነጠቀባቸው ለአሜሪካ ድምጽ የገለጹት ምክትል ኮሚሽነር ራኬብ መሰለ በአስቸኳይ ይዞታቸው ተመልሶላቸው በቀያቸው እንዲቋቋሙ ይደረግ ዘንድ አሳስበዋል። በካፋ ዞን ደቻ ወረዳ ከ2011 ዓ.ም አንስቶ የደረሰብን በሚሉት ማንነት ተኮር ጥቃት የተፈናቀሉ አርሶ አደሮችን ከፍተኛ ችግር ላይ መውደቃቸውን በስልክ ለአሜሪካ ድምፅ ተናግረዋል። የክልሉ የአደጋ ስጋት ሥራ አመራር ኮሚሽን ግን የተፈናቀሉ ሰዎች ስለመኖራቸው አላውቅም፣ የሰማሁትም ነገር የለም ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዘገባው ልኳል።
በቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ ዞኖች በ1996 ዓ ም አጋጥሞ በነበረው ረሃብና የመሬት ጥበት ችግር የተነሳ በፌዴራልና በክልል መንግስታት ምርት የእርሻ መሬት ጥበት ወደሌለባቸው አካባቢዎች የሰፈሩ 267 አርሶ አደሮች መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ከሀዲያ፣ ከካምባታና ከስዳማ ክልል አካባቢዎች በከፋ ዞን ደቻ ወረዳ በመንግስት በተዘጋጁ ጣቢያዎች የሰፈሩ ተፈናቃዮች ወደ ቀያቸው ሳይመለሱም ለአመታት መቆየታቸውን ምክትል ኮሚሽነር ራኬብ መሰልም ለአሜሪካ ድምፅ በስልክ ተናግሯል።
በወቅቱ እንዲሁም 267 አርሶ አደር ቤተሰቦች መፈናቀላቸውንና በዛ ሂደትም አላግባብ የመሬት ይዞታቸውን እንደተነጠቁ ህዳር 12/2015 ነው እኛ ጋር ቤቱታ ያስገቡት። ያንን መሰረት አድርገንም ከየካቲት ከሚያዝያ 2015 በከፋ ዞን ደቻ ወረዳ እና እንዲሁም በከምባታ ጠንባሮ ዞን ምርመራ አካሂደናል። ያሉት አቤቱታ ትክክል ነው ወይ፣ የሰብአዊ መብት ጥሰት ተከስቷል ያልተከሰተም ወይ የሚለውን ለማጣራት ማለት ነው።
ምክትል ኮሚሽነሯ አርሶ አደሮቹ ላይ ደርሷል ያሏቸውንም የመብቶችን ጥሰት አብራርተዋል።
እነዚህ ሰዎች ከከምባታ ጠንባሮ፣ ሀዲያና ሲዳማ ዞኖች ነው ወደ ከፋ ዞን ደቻ ወረዳ በሰፈራ ፕሮግራም የሄዱት። ከዛ በኋላ እንግዲህ በ2011 ዓመተ ምህረት መግቢያ አካባቢ ላይ ታጣቂዎች በተፈጸመባቸው ጥቃት ከአካባቢው ተፈናቅለዋል። ከዛም በኋላ እንግዲህ ታህሳስ 2011 ነው ይሄ የሆነው። እነሱ ደግሞ 2012 መግቢያ አካባቢ ላይ በመልሶ ማቋቋም ፕሮግራም ከሁለት ሰፈራ ጣቢያ በስተቀር ሌሎቹን በአካባቢያቸው መለሱና እንዲቋቋሙ የተደረገ ፕሮግራም ነበረ። ነገር ግን የተወሰኑት ከተመለሱ በኋላ ቤተሰቦቻቸው ሙሉ ለሙሉ ስላላመጡ ተመልሰው የተፈናቀሉበት አካባቢ ቤተሰቦቻቸውን ይዘው ይሄዳሉ። የሆነ 2012 መጨረሻ ላይ ነው ስጋትና ትሮማው ጭንቅላታቸው ስላልወጣ ወዲያው ለመመለስም ትንሽ ስጋት ስለነበረባቸው እዛው በሄዱበት ይቆያሉ። የካቲት 2013 ሲመለሱ ግን ቤተሰቦቻቸውን ይዘው ሲመለሱ የዛኔ ነው እንግዲህ የመሬት ይዞታችን አላግባብ ተነጠቀ ብለው ያሉት።
የተፈናቀሉ አርሶ አደሮች ተወካይ አቶ ዮሐንስ ጡሚሶም ለረጅም ዓመታት ከኖሩበትና ሀብት ንብረት ባፈሩበት ወረዳም ተፈጽሞብናል ባሉት ማንነትን የለየ ጥቃት በተለይም በአንዱ ሌሊት 8 ሰዎች እንደተገደሉባቸው አስታውሰዋል። ጥቃቱን ሽሽት ከወረዳው እንደተፈናቀሉና ለመመለስም አለመቻላቸውን ተናግሯል። ችግራቸውን ለደቡብ ምዕራብ ኢትዮጵያ ክልል መንግስት ማሳወቃቸውን የጠቀሱት አቶ ዮሐንስ መልስ አልሰጠንም ሲሉ ቅሬታቸውን ገልጿል።
በ2011 ማለት ነው በአንድ ጀንበር ብቻ 8 ሰው ማታ ላይ ገብቶ ታረደ። ከ2004 ዓ.ም ጀምሮ ህዝባችን እየሞተ ነው ብለን አስክሬንን እንኳን ወደ ሐዋሳ ብናመጣም ምንም መብት አላገኘንም። እዛም በኋላ ለመብተው ብናመለክት መብት ካጠን በኋላ እየቀራ ሰው እርታን ስጋውን ወደዚህ ንብረቱን ሲሎ ንብረቱ እንዳይሸጥ እንዳይለወጥ ተብሎ ተከልክሎ ኢቨን በቃ እንግዲህ በበረሃ እያለን እጅ ለእጅ ተያይዘን አንዱ ብንሞት አንዱ እንከብራለን እዛው እንጥላለን እያለን ወደ ትውልድ ሀገራችን ገባል።
በአጠቃላይ ስንት ሰው ነው የተፈናቀለው?
አባወራ ብቻ 278 ነው።
አርሶ አደሮቹ የመሬት ይዞታቸውን እንደተቀሙና አካባቢያቸውን ጥለው እንዲሄዱ የገለጹት የኢሰማኮ ምክትል ኮሚሽነር ራኬብ መሰለም ለተራዘመ የሰብአዊ መብቶች ጥሰት እንደተጋለጹም ተናግሯል። ሁኔታውም በጣም አሳሳቢ ነው ሲሉም አክለዋል።
ተፈናቃዮች በተቻለ መጠን ተፈናቅለው የመጡበት አካባቢ ተመልሰው ወደ ቀያቸው ተመልሰው ኑሯቸው የሚቀጥሉበት ሁኔታ ማመቻቸት ይኖርብናል። ወይም ደግሞ ተፈናቅለው በሚገኙበት አካባቢ ላይ ከማህበረሰቡ ጋር ከተቀባይ ማህበረሰብ ጋር ተቀላቅለው መኖር የሚችሉበትን ሁኔታ ማመቻቸት ያስፈልጋል። በሶስተኛ አማራጭ ደግሞ ሌላ ሶስተኛ አካባቢ ላይ ሁኔታን አመቻችቶ ህይወታቸውን እንዲቀጥሉ ማድረግ ያስፈልጋል። እነዚህ እንግዲህ ሶስቱ የዘላቂ መፍትሄ አማራጮች ናቸው። እነዚህም ሳናመቻች ስንቀርብ እነዚህ ተፈናቃዮች አሁንም ተረጂ ሆነው አሁንም የሰብአዊ ድጋፍ እየጠበቁ ከተረጂነት ሳይወጡ ለተራዘመ የመፈናቀል ሁኔታ ውስጥ እንዲኖሩ እያደርጋል እና ይሄ ከፍተኛ የሰብአዊ መብት ጥሰት ነው። ለመንግስትም ደግሞ ለልማትም እዳ ነው የሚሆነው። እንደዚህ አይነት ክፍተት ሲኖር ተፈናቃዮች ጥለው መፈናቀል ተገደው አካባቢያቸውን መሬታቸውን ጥለው ሄደው ሁኔታው ሲመቻች ሲመለሱ መሬታቸውን የሚያጡ ከሆነ መሬት እንግዲህ መኖሪያቸውም ነው፣ አርሶ አደሮች ናቸው። አርሰው የሚገቡት ራሳቸውን፣ ቤተሰባቸውን፣ አካባቢያቸውን የሚያለሙበት ሁኔታ ካላመቻቸን ድልድይ ተረጂ ይሆናል፣ ለመንግስትም ሸክም ነው የሚሆኑት። ስለዚህ በጣም አሳሳቢ ነው።
ከተፈናቀሉ አርሶ አደሮች አንዷ ወይዘሮ ብርቱካን ተስፋዬም ከሀያ ዓመታት በፊት ሲኖሩ ወደ ነበረበት ከምባታ ዞን ዶዮግና ወረዳ ከአምስት ልጆቻቸው ጋር ተመልሶ የኖሩ እንደሆነ ገልጸው ደረሰብን ያሉትንም በደል አስረድተዋል።
ሰው ሞታ፣ ዝርፊያ ምናምን በዛ። ክረምት ላይ ችግር አይኖርም። በጋ ሲመታው በጋ ላይ በየጊዜ ሁሉ በየሳምንቱ ከብት ይሄዳል፣ ሰው ይሞታል። በቃ እዛ ሀገሬ ላይ መኖር በጣም ሲያሰቃየን 2011 ላይ ሀገሩን ለቀን መጣ። ኢታሊያ ሞተ ብሎ ለቅሶ ማይስታ አይሆንም ምን አይሆንም። የሞተ ሰው የሚሞታ እዛ ሲያሰቃየን በቃ ስዚህ ሰው ይላን ወጣ። የትም እየኖራ ነው ሰው በአንድ ላይ አይኖርም። ማንም ለራሱ የቀን ስራ እየሰራ ምን ብሎ እንደዚህ እያሁንም ቤተሰቡን እያስተዳደረ ነው።
ተፈናቀላችሁ ስንት ጊዜ ሆነ?
2011 ላይ መጠቅ አምስት አመት ሆነ። ሀብትም አልተሸጠም፣ ያለው ንብረትም አልተሸጠም። ያለውን ነገር ሁሉ እዛ ቂለን ለራሳችን ነፍሳችን ልጆቻችን ስለምንፈልግ ባዶ እጃችን ከዛ ሀገር ወጣ።
የአሜሪካ ድምፅ የደቡብ ምዕራብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ለማ መለሰን ጠይቋል።
የተፈናቀለ ሰው የለም። ከፋ ውስጥ ሆኖ ተፈናቀለ የሚባል መረጃ ከወረዳ ሳምንታዊ መረጃ እንወስዳለን፣ 15 ቀን መረጃ እንወስዳለን። አጠቃላይ ያለውን ሲቹዌሽን በዚህ ደረጃ የሚባሉ ወረዳዎች ለምሳሌ አንድ ወረዳ ከዴቻ የተገነጠለው ጎባ የሚባል ወረዳ ነው። ከ10 ቀን በፊት የእኛ ክልል ቲም ሄዶ እዛ አካባቢ ያለው ችግር የተወሰነ አርብቶ አደሮች አሉ፣ ድርቅ አለ። ከዛ ባሻገር ባለፈው በናዳ የተጎዱ ሰዎች አሉ። ከዛ ባሻገር ግን ተፈናቀለ የሚል መረጃ አልመጣም።
የኢሰማኮ ምክትል ኮሚሽነር ራከብ መሰለም ከአርሶ አደሮቹ የተነጠቁት ይዞታቸው ደግሞ በባለ ሀብቶች መያዛቸውን ገልጿል። አርሶ አደሮቹ ከሕግ አግባብ ውጭ የተነጠቀ መሬታቸው እንዲመለስላቸውና በአስቸኳይ ወደ ቀያቸው ተመልሰው ኑሯቸውን መምራት እንዲችሉ ምክትል ኮሚሽነሩ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በቀጣዩ ዘገባ ደግሞ ወደ ኬንያ እንዘልቃለን። የኬንያ ኩባንያዎች ለማስታወቂያ ወጪ ቅነሳ የሰው ሰራሽ ልዕቀትን ወደ መጠቀም እያዘነበሉ ነው ይላል ዘገባው። የኢኮኖሚ ፈተናዎች የገጠሟቸው የኬንያ ኩባንያዎች ስራቸውን ለማከናወንና ለማስታወቂያ የሚያውሉትን ወጪ ለመቀነስ በያዙት ውጥን ፊታቸውን የሰው ሰራሽ ልዕቀት ቴክኖሎጂን ወደ መጠቀም እያዞሩ ነው። ይህም ሁኔታው በሰው ሰራሽ ልዕቀት እንዳይተኩ እና መተዳደሪያ ገቢ እንዳያሳጣቸው የሰጉትን ማስታወቂያዎችን የሚሰሩትን የዲዛይን ባለሙያዎችና የማስታወቂያ ድርጅቶች በጭንቀት እንዲዋጡ ምክንያት ሆነዋል ይላል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። አሉላ ከበደ ያቀርብልናል።
የሰው ሰራሽ ልዕቀት ቴክኖሎጂ ይበልጥ እየተስፋፋ በመጣበት በአሁኑ ወቅት አንዳንድ የኬንያ ኩባንያዎችና የንግድ ድርጅቶች ጊዜና ወጪን ለመቆጠብ በማለም የተለያዩ ስራዎችን በኮምፒውተር በሚታገዙ ሮቦቶች ማከናወንን የአሰራር ስርዓታቸው አካል ማድረግ ይዘዋል። በናይሮቢ ከሚገኙት ግዙፍ የህትመት ኩባንያዎች አንዱ የሆነው ካርሳቲ ፕሮዳክትስ የሰው ሰራሽ ልህቀት ቴክኖሎጂን ከአሰራራቸው ካዋሃዱ ተቋማት ውስጥ አንዱ ሆኗል። አንዳንዱን ስራዎች እንደ ወትሮው ሁሉ በሌሎች ድርጅቶች ባለሙያዎች ከመተማመን ይልቅ በተለይ የመጽሐፍ ሽፋኖችን፣ ጽሑፎችንና አጠቃላይ የመጽሐፍ ዲዛይኖችን ሥራ ሰው ሰራሽ ልህቀትን በመጠቀም እነኚህን ሥራዎች ለማጠናቀቅ ይወስድበት የነበረውን ጊዜ በአማካይ ከ3 ወር ወደ 1 ወር ማሳነስ መቻሉን አመልክቷል።
ሁሉም በቀላሉ ልንደርስበት በምንችል ቅርበት ላይ የሚገኝ እንደመሆኑ ጊዜ መቆጠብ ብቻ ሳይሆን ለዚህ አይነቱ አገልግሎት የውጭ ኃይል መቅጠር ስለማይኖርብህ በወጪም ረገድ መቆጠብ ያስችልሃል። ስለሆነም በአሁኑ ወቅት የሰው ሰራሽ ልዕቀት ቴክኖሎጂን በመጠቀም የምናድነው ወጪ የመጨረሻውን የምርት ውጤት ለማሻሻልም ያግዛል።
ውድሩ የተሰኘው የኮሚኒኬሽን አገልግሎት ድርጅት የምስራቅና ደቡባዊ አፍሪካ ኃላፊ ዴቪድ ካሬጋ እንዳስረዱት የሰው ሰራሽ ልዕቀት ቴክኖሎጂ ኩባንያዎች ከደንበኞቻቸው ጋር የተሻለ ግንኙነት መፍጠር እንዲችሉም እየረዳ ነው።
ድርጅቶች፣ ተቋማትና ኩባንያዎች የሰው ሰራሽ ልህቀትን ተጠቅመው የቱ ጋ ነው አሁን ወጪን ቀንሼ ነገር ግን ውጤታማ የሚሰኝ ግንኙነት መቀጠል የምችለው የሚለውን መጠየቅ ይዘዋል። በበኩሌ ያስተዋልኩትና በትክክልም ማየት እንደሚቻለው ከድርጅትም ሆነ ከደንበኞች አሊያም ከኩባንያዎች እይታ አንጻር የሰው ሰራሽ ልህቀት እሴት ፈጣሪ የሆነ መምጣቱን ነው።
በአንጻሩ ቴክኖሎጂው ይበልጥ እየተለመደና እየተዘወተረ መምጣቱ ከዘርፉ ባለሙያዎች ዘንድ ስጋት እየፈጠረና ለማስተዋቂያ ድርጅቶችም የሚያገኙት ስራ መጠንና ገቢ እየቀነሰ ነው። ሲሞን ሙዋንዚያ ከነኚህ መሰሉ ድርጅቶች አንዱ ለሆነው ዘ አርቲስት ግሩፕ የተባለ ኩባንያ የፈጠራ ስራዎች ክፍላላፊ መሆን ያገለግላል። ምንም እንኳን እየተቀየረ ያለውን አሰራር ሁኔታና ኩባንያዎች ያገኙ ያሉትን ጥቅም ቢያምንም ለማስተዋቂያ ስራዎቻቸው ግን በባለሙያዎች መተማመኑ የተሻለ ነው ይላል።
All the design work is done in-house, so that means
ሁሉም የንድፍ ስራዎች በድርጅቱ ሰራተኞች በራሳቸው ነው የተሰሩት። ይህ ማለት የአገልግሎት አቅራቢው ድርጅት የሚያገኘው የገቢ መጠን አነስተኛ ይሆናል ማለት ነው። ይሁን እንጂ ኩባንያዎች በራሳቸው ይህን ስራ መስራት መቀጠል የሚመርጡበት ሁኔታ አይታየኝም። ምክንያቱም ሰዎች ይበልጡኑ ጠንካራ በሆኑባቸው በዋናዎቹ ስራዎቻቸው ላይ እንዲያተኩሩ አጽንኦት ሰጥተን ስለምንመክርና ይህንኑም ስለምናበረታታ ኩባንያዎች ወደዚያ ያዘነብላሉ የሚል ግምት የለኝም።
በአሁኑ ወቅት የማስተዋቂያ ስራዎችን ለመስራት ጥቅም ላይ የሚውሉት የሰው ሰራሽ ቴክኖሎጂ ፕሮግራሞች አንዳንድ ጊዜ በርካታ ሰዓታት ለሚጠይቅ የአርቶት ስራ የሚዳርጉ የተበላሹ ገጽታዎችና እንግዳ መልክ ያላቸው ትዕይንቶችን ሲከስቱም ይታያሉ። ይሁን እንጂ ባለም አቀፉ የማስተዋቂያ ጥናት ማዕከል ዘገባ መሰረት በአፍሪካ ለማስተዋቂያው ዘርፍ ይወጣ የነበረው የገንዘብ መጠን ባለፈው ዓመት ብቻ በ11.6% ቀንሷል። ይህም የሰው ሰራሽ ልህቀት ቴክኖሎጂን የመጠቀም ዝንባሌ እየጨመረ መምጣቱን አመላካች ነው ብሎታል።
አሉላ ከበደና መሰግናለን። ወደ ሩሲያና ዩክሬን ጦርነት ስናመራ ደግሞ በጦርነት በመታመሰው ዩክሬን መኖሩን የመረጡት የውጭ አገር ሰዎችን የተመለከተ ዘገባ እናገኛለን። በጦርነት ላይ ባለችው በዩክሬን መኖርን የመረጡ የውጭ አገር ሰዎች መኖራቸው በመዘገብ ላይ ነው። ወደ ትውልድ አገራቸው ሄደው ደህንነታቸው ተጠብቆ ከመኖር ይልቅ ለመድፍ ጥቃት ሊጋለጡ በሚችሉባት በዩክሬን መቆየትን እንደምን ሊመርጡ ቻሉ ሲል ይጠይቃል ዘገባው። የአሜሪካ ድምጿ ሊሲያ ባክሌትስ በዋና ከተማዋ ኪቭ ያገኘቻቸውን አንድ አሜሪካዊና አንዲት ዴንማርካዊት አነጋግራ ተከታዩን ዘገባ አጠናቅራለች። ቆንጅታዬ ታቀርበዋለች።
ቀድሞ የአንድ የዩናይትድ ስቴትስ ምክር ቤት አባል ጽህፈት ቤት ሹም የነበሩት ስቲቨን ሞር ዛሬ ዋሽንግተን ካፒቶል ሂል አይደለም ያሉት፣ ከዩክሬን ዋና ከተማ ከኪየቭ አቅራቢያ የሚገኝ ቀዝቃዛ መጋዘን ውስጥ ናቸው። ሩሲያ ዩክሬን ላይ ወረራ ከከፈተች የፊታችን ቅዳሜ ልክ አንድ ዓመት ሊሆን ነው። ስቲቨን ያኔ ነው ወደ ዩክሬን ሊሄድ ብለው የተነሱት።
ጦርነቱ በተጀመረ በስድስተኛው ቀን በአውሮፕላን ተሳፍሬ ዩክሬን ገባው።
ብዙ ቁሳቁስ ጭነውም ነው የሄዱት።
I bought like binoculars, walkie-talkies, flashlights of all kinds and this sort of thing.
ሩቅ ያሉ ነገሮችን አቅርቦ ማሳያ ባይኖክላሮች፣ በርቀት መነጋገሪያ ወኪቶኪዎች እና ባትሪዎች ወዘተ ገዛው። የመጀመሪያ ሕክምና ቁሳቁስም ገዛው እና ሁሉንም አራት ትልቅ ሻንጣዎች ውስጥ አጭቄ ጀመጣው።
ሳቸው ወደ ዩክሬን ሊገቡ ሲሞክሩ ብዙ ሰዎች ከዩክሬን ሊወጡ ረጃጅም ሰልፍ ይዘው ሲጠባበቁ የነበረበት ጊዜ ነው። ስቲቨን ሞር መጀመሪያ ሲሄዱ የጫኑት አቅርቦት ራሳቸው በገዛ ገንዘባቸው የገዙት ነበር። በኋላ ግን አሜሪካ ውስጥ አንድ የበጎ አድራጎት ድርጅት አቋቋሙና ጠቅልለው ኪየቭ ገቡ። ለመሆኑ ጦርነት ላይ ወደምትገኘው ወደ ዩክሬን ለመጓዝ ያነሳሳቸው ምን ነበር?
Two things. Я люблю Україну. I love Ukraine. And part of the reason is because
በሁለት ምክንያት፣ አንዱ ዩክሬን ስለመወዳት ነው። ሌላው ምክንያት ደግሞ ለነጻነት እጅግ በጣም ትልቅ ቦታ የምሰጥ ሰው ስለሆንኩ ነው። ዩክሬናውያን ለነጻነታቸው ምን ያህል እየታገሉ እንደሆነ ያየው ነው።
ስቲቨን ሞር ለቀድሞ የካፒታል ሂል ባልደረቦቻቸው ስለ ዩክሬን ሁኔታ በየጊዜው ማብራሪያ ይሰጣሉ። ከመስከረም ወር ወዲህ ወደ 100 የሚጠጉ የምክር ቤት አባላት ጽህፈት ቤቶችን ጎብኝተዋል።
America is living under the illusion that has the choice of whether or not to participate in wars in
አሜሪካ አውሮፓና መካከለኛው ምስራቅ ውስጥ በሚካሄዱ ጦርነቶች ውስጥ መሳተፍ ወይም አለመሳተፍ ያ የራሷ ምርጫ ይመስላታል። አማራጭ እሱ አይደለም። ያለን አማራጭ ብዙ ወጪ የሚያስወጣ መሳሪያን አሁን ብንልክ ይሻለናል ወይስ ወደፊት ወታደሮች ይላክ የራሳችን ልጆች ህይወት አደጋ ላይ መጣል ይሻለናል። ምክንያቱም ፑቲን ጦርነቱን ያቁም።
ስቴቨን ሞር በቅርብ ጊዜ ወደ ሀገራቸው የመመለስ ሐሳብ የላቸውም። የዴንማርክ ተወላጇ ካረን መሪ ክሬግሉንድም ወደ ሀገራቸው ለመመለስ አያስቡም። በአሁኑ ሰዓት ሀገሬ ኬቭ ናት ይላሉ ካረን። ካረንን የዩክሬንን ቋንቋ ከሚማሩበት ክፍል ሲወጡ ነበር ያገኘናቸው። ዩክሬን ውስጥ ብዙ አመት ስለሆነኝ የሀገሩን ኦፊሴል ቋንቋ መናገር አለብኝ ብለው ነው።
I came here to join the IT industry and some 6 years ago I started my own business.
በመረጃ ቴክኖሎጂ ኢንዱስትሪ ውስጥ ለመስራት ወደዚህ ከመጣው ወደ 6 አመት ገደማ ሆኖኛል። የራሴን ድርጅት ከፍቼ ኩባንያዎች አደረጃጀታቸውንና ያመራር ዘርፋቸው እንዲያሻሽሉ በማማከር ሰራለሁ። እንደውም እዚህ መኖር ከጀመርኩ በሚቀጥለው ሳምንት 7 አመት ይሆነኛል።
አንድ አመት በፊት ኬቭ ውስጥ ተኩስ በተቀሰቀሰበት ጊዜ ሸሽተው ወደ ምዕራባዊ ዩክሬን አካባቢ ሄደው ነበር። ከዚያ በኋላም ስራ አግኝተው ወደ ኔዘርላንድ ሄደው ነበር። አንድ አመት ካሳለፉ በኋላ ግን ወደ ዩክሬን ለመመለስ ወሰኑ።
You know, we crossed the border. It was just this immense inner peace to be back on Ukrainian soil.
ታውቂያለሽ? ልክ ድንበሩን አቋርጠን የዩክሬን መሬት ስንረግጥ ውስጣችን እንዴት አይነት ጥልቅ የሆነ ሰላም እንደተሰማን እፎይ። አሁን በከፊል ዩክሬናዊ እንደሆንኩ ይሰማኛል። ዚሆኜ ለውጥ የሚያመጣ አንድ ቁም ነገር መስራት እችላለሁ አልኩ።
ካረን መሪ ስለ ጦርነቱ ሲያወሩ በእኛ ሀገር የሚካሄደው ጦርነት እያሉ ነው። ባለኛ አቅም ሁሉ ዩክሬንን እረዳታለሁ ብለዋል ካረን።
Financially obviously is one way of helping. Another way of helping is to
ያው የታወቀ ነው። አንዱ መንገድ በገንዘብ መርዳት ነው። ሌላው ድርጅቶችን በማማከር መርዳት ነው። እኔ አሁን ከአንድ ግዙፍ መንግስታዊ ያልሆነ ድርጅት ጋር በመስራት ላይ ነኝ። የድርጅታቸውን አሰራር እንዲያጠናክሩ አብሬያቸው ሰራለሁ።
አሜሪካዊው ስቲቨን ሞር እና ዴንማርካዊቱ ካረን መሪ ክራግሉንድ ጓደኞቻቸውና ዘመዶቻቸው ጦርነት አምባ ውስጥ ለመኖር ስለምን እንደመረጡ ፈጽሞ ሊገባቸው እንዳልቻለ ይናገራሉ። ወደ ሀገራችን እንድንመለስ መማጸኑንም አሁን ትተውታል ብለዋል።
ስርጭታችን በመቀጠል ላይ ነው። ቀጣዩ ዘገባችን ዲሞክራሲ በተግባር ይሆናል። የህዝብ ብዙሃን መገናኛዎች የገዢው ፓርቲ መሳሪያ ሆነዋል ይላል ለዛሬ ዲሞክራሲ በተግባር የያዝነው ዘገባ። በኢትዮጵያ ያሉ የህዝብ ብዙሃን መገናኛዎች ህዝባዊ ኃላፊነታቸውን እየተወጡ እንዳልሆነ አንድ ጥናት አመልክቷል። መልካም አስተዳደር በአፍሪካ በተሰኘ የሲቪል ማህበረሰብ ድርጅት የተደገፈው ይኸው ጥናት በህዝብ ሀብት የሚተዳደሩት የአገሪቱ የህዝብ ብዙሃን መገናኛዎች የኤዲቶሪያል ነጻነት እንደሌላቸውም ያሳያል ብሏል። ጥናቱን ያካሄዱት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ጌታቸው ድንቁ የህዝብ ብዙሃን መገናኛ ተቋማቱ ህዝባዊ ኃላፊነታቸውን መወጣት ሲገባቸው ለገዢው ፓርቲ ያደሉ ዘገባዎችን በመስራት ላይ ተጠምደዋል ይላሉ። ይኸው አካሄድ ጉዳት እያስከተለ እንደሚገኝ የገለጹት ዶክተር ጌታቸው አሰራራቸው በዚሁ ሊቀጥል አይገባም ብለዋል። በጉዳዩ ላይ አስተያየት የሰጡ የተቃዋሚ ፖለቲካ ፓርቲዎችም የብዙሃን መገናኛ ተቋማቱ ተገቢ አገልግሎት እንደማይሰጧቸው ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
በአዲስ አበባ የሚገኘው መልካም አስተዳደር ለአፍሪካ የተሰኘው የሲቪል ማህበረሰብ ድርጅት ያሰራው ጥናት የህዝብ ብዙሃን መገናኛ ማለት ከጽንሰ ሐሳቡ ጀምሮ በመንግስትም ሆነ በንግድ አካላት ያልተያዘ ይልቁንም ወጪው በህዝብ የሚሸፈንና በህዝብ ቁጥጥር የሚደረግበት ተቋም እንደሆነ ያስረዳል። እንዲህ አይነት ተቋማት ወገንተኝነታቸው ለህዝብ እንደሆነም ጥናቱ አመላክቷል። የኢትዮጵያ የብዙሃን መገናኛ አዋጅም ተመሳሳይ ትርጉም እንደሚሰጥ ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ጌታቸው ድንቁ ገልጸዋል።
አሁን ያለው የሚዲያ አዋጅ እንደዚህ ብሎ ነው የሚበይነው። የህዝብ ብሮድካስት አገልግሎት ማለት በሀገር አቀፍ ወይም በክልል ደረጃ በህግ የተቋቋመ ተጠሪነቱም ለህዝብ ተወካዮች ምክር ቤት ወይም ለክልል ምክር ቤት የሆነ ሙሉ በሙሉ ወይም በአብዛኛው በመንግስት በጀት የሚተዳደር ከመንግስት ነፃና ገለልተኛ ሆኖ የህዝብን ጥቅም የሚያረጋግጡ ይዘቶች በማዘጋጀት ለህዝብ የማቅረብ ግዴታ ያለበት የሬዲዮ ወይም የቴሌቪዥን ብሮድካስት አገልግሎት ነው።
ዶክተር ጌታቸው አያይዘውም ተቋማቱ የግል ብዙሃን መገናኛዎች የማያዩዋቸውን ጉዳዮች በመዳሰስ ለህዝብ ሐቀኛና ሚዛናዊ መረጃን በገለልተኛነት የመስጠት ኃላፊነት እንደተጣለባቸው ይገልጻሉ። ሆኖም አሰራራቸው ከአዋጁ ጋር የሚጻረር ነው ብለዋል።
ህዝብ በለተለት ኑሮ ላይ ተገቢ ውሳኔ ለመወሰን የሚረዳውን አይነት ሚዛናዊነት ያለው ትክክለኛነት ያለው መረጃ እንዲያገኝ ይፈልጋል እና ከዚህ ይጠበቃል። አሁን በመናየው ሁኔታ ግን ይሄን አሟልተው አናገኛቸውም። ይልቁንም ከመንግስትም ባለፈ አንዳንድ ጊዜ ግልጽ በሚታይ ሁኔታ የገዥው ፓርቲ ፍላጎት የማራመድ ነገር እሱን የማቀንቀን እሱን የማጉላት ሌሎችን በተጻራሪው ያሉት ደግሞ ጉዳዮችን ቸል ማለት ህዝቡ ሊያውቅ እየፈለገም እንኳን ሳይቀር ተገቢውን ሽፋንና ትኩረት አለመስጠት ይታያል እና የበዛ ወገንተኝነት ካስፈጻሚው ጋር አካር ጋራ የመወገን የመጠጋጋት ነገር ይታይባቸዋል።
በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደስታ ዲንቃ የብዙሃን መገናኛ ተቋማቱ ህዝባዊ ኃላፊነታቸውን እየተወጡ እንዳልሆኑ ተችተዋል። ተቃዋሚ የፖለቲካ ፓርቲዎችም ተገቢውን ሽፋን አያገኙም ሲሉም አክለዋል።
የመንግስት ሚዲያ የሚባሉት አገልግሎት የሚሰጡት ለህዝቡ ሳይሆን ለመንግስት ብቻ ነው። የተለየ ሀሳብ ያላቸው የፖለቲካ ፓርቲዎች ሲጀመር በመንግስት በሚተዳደሩ ሚዲያዎች እምነት የላቸውም። የሚያንጸባርቁት የመንግስት ፍቃድ ነው። ትልልቅ መግለጫዎች፣ ትልልቅ አገራዊ አጀንዳዎች፣ ትልልቅ የፕሬስ ሪሊዞች በሚሰጡበት ጊዜ ይጋበዛሉ። ከተፈቀደላቸው ይመጣሉ፣ ካልተፈቀደላቸው ደግሞ ይቀራሉ ማለት ነው። ፖለቲካ ፓርቲዎችም እምነት አይጥልባቸውም ማለት ነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙላለም ተገኘ ወርቅ በበኩላቸው የህዝብ ብዙሃን መገናኛዎች በሀገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎችን በእኩል ደረጃ እንደማያስተናግዷቸው ይገልጻሉ።
እኛ የምንፈልገው ዜና ሲሆንና ገዢው ፓርቲ የሚፈልገው ዜና ሲሆን የሚሰጡት የአየር ሽፋን ልዩነት መኖር፣ ዘገባውን የሚያቀርቡበት አንዳንዴ አልተባለ ይላሉ፣ አንዳንዴ ደግሞ ፍጹም እንዳላየ እንዳልሰማ ምንም እንዳልተከሰተ ያልፋሉ። እነዚህ ባህሪያቸውን እንዲያርሙ ደብዳቤም መግለጫዎችም ላይ ኢዜማ በተለያዩ መግለጫዎቹ ማሳስቧል። በደብዳቤም ለኢትዮጵያ ብዙሃን መገናኛ ባለስልጣንም ያስገባዋል። እንዲታረሙ በጣም እንፈልጋለን። አሰራራቸው ትልቅ ክፍተት ያለበት።
ከጥናት መድረኩ ተሳታፊዎች አንዱ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር ተስፋዬ ገመቹ የህዝብ ብዙሃን መገናኛዎች ለመንግስት የወገኑ እንደሆኑ ጠቅሰው አብዛኛውን ጊዜ የዜና ሽፋን አይሰጡንም ሲሉ ወቅሰዋል።
በአብዛኞቹ ኦልሞስት ኦል ማለት እስኪቻል ድረስ ያለው ክፍተት የመንግስት ፍላጎቱን ከዛም አልፎ የፓርቲ ፍላጎቱን የማንጸባረቅ ነገሮች ነው የምንመለከተው። ለምሳሌ እኛ የሚገጥሙን ተግዳሮቶች እንደማሳያ ሊቀርቡ ይችላል። በሰብአዊ መብት ጥሰት ላይ የምናወጣቸው ሪፖርት ፈጽሞ ሊዘግቡ ፈቃደኛ አይደሉም፣ እዛ ላይ ሊናገሩ ፈቃደኛ አይደሉም። እንግዲህ የህዝብ ከሆነ ፐብሊክ ከሆነ አንድ ሚዲያ ሁሉንም
መንግስት ጣልቃ ገብነት የኤዲቶሪያል ነጻነታቸውን እንዳጡ ያስረዳሉ። መቼ ምን ማሰራጨት እንዳለባቸው እንዲወስኑ ነጻነቱን ለነርሱ መስጠት ሲገባ የሚዲያ ኮሚቴ በሚባል መንግስታዊ አካል አጀንዳ ተቀርጾ እንደሚሰጣቸው ጠቁመዋል።
ሚዲያ ኮሚቴ የሚባል አለ፣ ቀድሞም ነበር፣ ዛሬም አለ። እኔም ተቀምጬ አውቃለሁ በዛ ስብሰባ ላይ። ቀጥታ ኮንተንትን ነው ዲክቴት የሚያደርገው በሶሻል ሚዲያ የግሩፕ ቻናል እና በስብሰባዎች። ሴንሰርሺፕ በህግ አቦሊሽ ተደርጓል ተብሏል። አዲሱ ሴንሰርሺፕ ግን ሰልፍ ሴንሰርሺፕ ነው የነገሰው በፓብሊክ ሚዲያዎቻችን ላይ። በየሚዲያዎቹ ውስጥ የሚሰሩት ዜጎች ነጻነት የላቸው።
ይሁን እንጂ ተቋማቱ በህዝብ ገንዘብ የሚተዳደሩ እስከሆኑ ድረስ በዚሁ መቀጠል እንደሌለባቸው ባለሙያው ያስገነዝባሉ።
በውጭ ሀገራትም ያሉ ፐብሊክ ሰርቪስ ብሮድካስተርስ ተብለው የተቋቋሙ የተሻለ የሚሰሩ ርቀታቸውን ከአስፈጻሚው አካል ጋር ከሌሎችም ጉልበተኛ ከሆኑ የኤዲቶሪያል ነጻነታቸውን መገዳደር የሚፈልጉትን ተቋቁሞ ሙያዊነታቸውን አስጠብቀው የመሄድ ነገር እናያለን። ስለዚህ የእኛ ሀገር የመንግስት ተብለው የሚታወቁት ወይም የህዝብ ተብለው የሚታወቁት ቴሌቪዥኖች፣ ሬዲዮዎች እንደዛ እንዲሆኑልን እንመኛለን፣ እንፈልጋለን። ለዛ ደግሞ ስለሚያገባን ህብረተሰቡ በዚህ ጉዳይ ላይ በተለያየ አማራጮች በተለያየ ቦታ ሊወያይ ያስፈልጋል።
የኢዜማው የህዝብ ግንኙነት ኃላፊ ዶክተር ሙላለምም የህዝብ ብዙሃን መገናኛዎቹ ህዝባዊ ኃላፊነታቸውን መወጣት አለባቸው ይላሉ።
በተለይ አሁን ካለው እንደ ሀገር ካለንበት ሰላም አለመረጋጋት ውስጥ የሚዲያ ድርሻ በቀላሉ የሚታይ አይደለም። አብዛኛው ማህበረሰብ ላልተገባ ውሸት፣ እውነት ላልሆኑ ዜናዎች፣ ሐሰተኛ ዜናዎች እየተዳረገ ያለው እነዚህ የህዝብ የሚባሉ መገናኛ ብዙሃን ኃላፊነታቸውን በአግባቡ ባለመወጣታቸውና እውነቱን በትክክለኛው ሰዓትና በተገቢ ምክንያት ማድረስ ስላልቻሉ ነው ብዬ አስባለሁ። ስለዚህ ይህን ኃላፊነታቸውን መወጣት ለሀገር ሰላም ያለውን አስተዋጽኦ በቅርቡ ተረድተው አንደኛ ታማኝ ሀቀኛ ለህሊናቸውና ለህዝብ ቆመው ሀቀኛ ዜናዎች እንዲሰሩ ማሳሰብ እፈልጋለሁ።
በኢትዮጵያ 11 የራዲዮና 11 የቴሌቪዥን በድምሩ 22 የህዝብ ብዙሃን መገናኛ ተቋማት በስራ ላይ እንዳሉ በጥናቱ ተገልጿል። የግሎቹን ጨምሮ ደግሞ 78 የራዲዮና 38 የቴሌቪዥን ጣቢያዎች መኖራቸው ተመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን እናመሰግናለን። በመጨረሻው ዘገባችን ወደ ናይጄሪያ እንዘልቃለን። በናይጄሪያ የማዕድን ማውጣት የአካባቢ ደህንነት ተጽዕኖ ይላል ዘገባው። ለአያሌ ዓመታት ትኩረታቸውን በነዳጅና ጋዝ ላይ አድርገው የኖሩ የናይጄሪያ ባለሥልጣናት ለማዕድን ኢንዱስትሪው ትኩረት እየሰጡ ናቸው። ይህም የአገሪቱን የምጣኔ ሀብት መሠረት ለማስፋት የያዙት ጥረት አካል እንደሆነ ተገልጿል። ይሁን እንጂ አገሪቱ እስከ አሁን ስራ ላይ ሲውሉ በነበሩት የማዕድን ማውጣት መንገዶችና ለአደጋዊ ፍቃድ በሚካሄድ የማዕድን ቁፋሮ የተነሳ ከደረሰባት የአካባቢ ጉዳት አሁንም ሙሉ ለሙሉ አላገገመችም። ቲሞቲ ኦቢዙ ከናይጄሪያ የላከውን ዘገባ ቆንጅታዬ ታቀርበዋለች።
ፊቢ ጊያንግ ማዕከላዊ ናይጄሪያ ውስጥ ከሚገኙት ውድ ማዕድናት አንዱ የሆነውን የቆርቆሮ ማዕድን ለማውጣት ያለ ሕጋዊ ፈቃድ ቁፋሮ ከጀመሩ 3 ዓመት አልፏቸዋል። እዚህኛው የፕላቶ ክፍለ ግዛት የቁፋሮ ቦታ በሺዎች የተቆጠሩ የአካባቢው ነዋሪዎች ስራውን ተያይዘውታል። በተለያዩ የፕላቶ አካባቢዎችም እንዲሁ ማዕድኑን አውጥተው ቶሎ ብለው ሸጠው ለመጠቀም የተሰማሩ ብዙዎች ናቸው። ፊቢ ጊያንግ እርግጥ አደገኛ ስራ ነው፣ ግን ይሁን በሳምንት $15 ገደማ አገኝበታለሁ ይላሉ።
መንግስት ይህንን ስራ እንድንሰራ የማይፈልግ ከሆነ ምግብና ሌላ ስራ ይስጠን፣ ምክንያቱም እጃችንን አጣጥፈን ቁጭ ብለን ልንመለከት አንችልም።
ቆፋሪዎቹ የቆርቆሮ ማዕድኑን ቀንቷቸው ካገኙ አጥበው ከአሸዋው ይለዩታል በመጀመሪያ። ከዛ በሚዛን ይሸጣሉ። ገዢዎች ያቀልጡትና በተለይም ለኤሌክትሮኒክ መሳሪያዎች መስሪያ ለሚፈልጉት ለትላልቆቹ ኩባንያዎች ይሸጣሉ። ኢማኑኤል ሳይመን አርሶ አደር ናቸው። የማዕድን ቁፋሮው የአካባቢያችንን መሬት አበላሽቶብናል በማለት ያማርራሉ።
ልጆች ሳለን ጀምሮ ሰፈራችን ውስጥ የቆርቆሮ ማዕድን ቁፋሮ ያካሂዳሉ። በዚያም ሳቢያ የእርሻ መሬቶቻችን ተበላሽቷል። እነኛን ቦታዎች ለግብርና መጠቀም ካቆምንም ቆይተናል። ምክንያቱም ምንም ያህል ማዳበሪያ ጨምረን ብናርሰው ምንም አያበቅልም።
ማዕድን ፍለጋ የሚቆፍሩት ሰዎች ብዙ ጊዜ ጉድጓዱን አይዘጉትም ያሉት ገበሬው አንዳንድ ጊዜ ትልቅ ሸለቆ ይፈጥርና ለማረስ አንችልም ብለዋል። ኩሬዎቹ ለአካባቢው ማህበረሰብ በተለይም ለሕፃናቱ አደጋ ይደቅናሉ። በዚሁ ዓመት ውስጥ ከመስከረም እስከ ጥቅምት በነበሩት ወራት ውስጥ ማዕድን ቁፋሮ በሚካሄዱባቸው አካባቢዎች ከ30 የሚበልጡ ሰዎች ሕይወታቸውን ማጣታቸውን የፕላቶ ክፍለ ሀገር የማዕድን አውጪዎች ማህበር ተናግሯል። የክፍለ ሀገሯ የአካባቢ ጥበቃ፣ የአየር ንብረትና የማዕድን ልማት ኮሚሽነር ፒተር ጎምን ጨምሮ የተለያዩ ባለስልጣናት ሀገራችን ተፈላጊ በሆነው ማዕድኗ መጠቀም ይገባታል ነው የሚሉት።
በአሁኑ ወቅት እዚህ ፕላቶ ውስጥ ብቻ ሳይሆን በዓለም ዙሪያ የማዕድን ቁፋሮ እንደገና እያንሰራራ ነው። በተለይም በአሁኑ ጊዜ እንደ ኮምፒውተር፣ ስልክ፣ መኪናና ባትሪ የመሳሰሉትን ለመስሪያ የሚውሉት እነኚህ ማዕድኖች በጣም ይፈለጋሉ። የማዕድን ፍለጋ እንቅስቃሴው በጣም እየጨመረ ነው። በዚህም ምክንያት ብዙ ሰው ነው የሚመጣው።
በአሁኑ ጊዜ አዲስ የማዕድን ቁፋሮ ፈቃድ የምንሰጠው በአካባቢ ላይ ጉዳት እንዳያደርሱ፣ ኩባንያዎችም እዚሁ ናይጄሪያ ውስጥ የማዕድን ውጤቱን ማዘጋጃ ጣቢያ እንዲከፍቱ ግዴታ የሚያደርግ ውል አስፈርመን ነው ብለዋል ባለስልጣኑ። ያም ብቻ ሳይሆን ያለ ሕጋዊ ፈቃድ በየራሳቸው አነስተኛ ቁፋሮዎችን የሚያካሂዱ ሰዎችን በሕጋዊ አካል እንዲታቀፉ ለማድረግ እየሰራን ነው ብለዋል።
እንደ መንግስት አሁን በሕገ ወጥነት አንመለከታቸው።
Thank you. ሙሉ ዘገባውን በድረገጻችንና በማህበራዊ ሚዲያችን ላይ ታገኛላችሁ። ክብራትና ክብራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ሳስተናግዳችሁ ያመሸት እንግዲህ ወልዴ፣ ፕሮግራሙን ከስቱዲዮ የመራልን ንጉሡ ታምሬ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።